ህዋት ኃይሎች በአፋር ክልበት ይረሱ ዞን ከፈቱት በተባለ ጦርነት ተቆርጠው ወደ ሰላማዊ ቀጠና መዝለቅ ያልቻሉ ከ150 ሺህ በላይ ሰዎች ያሉበትን አሁናዊ መረጃ ማግኘት ባለመቻላቸው ስጋት እንደገባቸው ነዋሪዎች እየገለጹ ነው። የአፋር ብሔራዊ ክልላዊ መንግስት የዛሬ 3 ቀን ባወጣው መግለጫ የኢትዮ ጅቡቲ የባቡር መስመር ማዕከል የሆነችውን የሰርዶ ከተማ ለመቆጣጠር ከታህሳስ 10 2014 ዓ.ም ጀምሮ በክልበት ይረሱ ዞን የህዋት ኃይሎች ጦርነት መክፈታቸውን ዘርዝሯል። መግለጫው በአምስት ወረዳዎችና አንድ የከተማ አስተዳደር ላይ ኃይሎቹ ከፍተውታል ባለው ጦርነት ከ300 ሺህ በላይ ሰዎች መፈናቀላቸውን አስታውቋል። መስፍናራጊ
ተፈናቅለው ወደ አጎራባች ከተሞችና ቀበሌዎች ከወጡት ሰዎች መካከል አቶ መሐመድ አህመድ አንዱ ናቸው። በጦርነቱ ምክንያት ቤተሰባቸውን ጥለው መሰደዳቸውን ይናገራሉ።
ህብረተሰቡ መውጣቱ ወጥቷል፣ ግን እቃው እና የሚበላው ደግሞ የሚለብሱት አንድ የእግሩን ጫማ ነው ያወጡ። ከባድ መሳሪያ እየተወረወረ ህብረተሰቡ እየሸሸ ነው የወጣው። በበረሃ እስካሁን ያልወጡ አለ፣ የወጡም አለ፣ ወረ ህፃኖቹም አለ፣ በመንገድ የወለዱት ሴቶችም አለ፣ መሄድም ያልችሉ እስካሁን በእግሩ እስካሁን የሚያጓዙት ሽማግሌዎችም አለ። ደግሞ መንገዱን ሲቆረጥ በጠራራ አድርጎ የወጡት አለ። ጉልበት ያለው ይወጡዋል፣ ጉልበት የሌለው አልወጡም። እስካሁን እዛ ተራራ ላይ ርቦት ነው ያለ።
እስከ ሰመራ የተሻገረውን የስደት ቆይታቸውን ፈታኝ ሲሉ የሚገልጹት አቶ መሐመድ በመንገዳቸው አሳዛኝ ሲሉ የገለጹት ሰብአዊ ቀውስ እንዳጋጠማቸውም ጠቁመዋል።
ከበዓላ ተፈናቅሎ ወደ እረብት ገባ መጀመሪያ። ከዛ ከበዓላ ላይ ያለው ግንባሩ ላይ ከባድ መሳሪያ ሲተኮስ እኛ ኃይሉን ስንፈናቀል ጠጥቶ መጡ። እረብት ገቡ እነሱ። እረብት ላይ ጦርነት ሲከፈት ደግሞ ወደ አፍዴራ ተገሰገሰ። አፍዴራ እረብት መካከል 400 ምናምን ኪሎ ሜትር ነው። ውሃ የለም፣ መንገድ ላይ በረሃ ነው። እንኳን አንድ ዛፉን እንኳን አታገኝ ሜዳ ስለሆነ። ስለዚህ የቻሉት ሰመራ ገብቷል። አሁን ሰመራ ላይ ያሉት አሉ፣ ሎጊያም አለ፣ አፍዴራም አለ። ከአፍዴራ እረፍ ብለ ሰረባ የምትባል ቦታ አለ። በቃ እንደዛ ብሎ ተከፋፍሎ ነው ያለው ህብረተሰቡ። እኔ አሁን ሰመራ ናይ ሰመራ መስቼ ሰመራ ላይ ነው። ሰመራ ካምፕ ላይ ተሰብስበው አሉ። ሎጊያም እዚህ ደግሞ ዝም ብሎ እንግና ቦታን አቶ በዛ በረንዳ ላይ የሚያድሩታል።
ከፍተኛ የፌዴራል መንግስት ባለስልጣናት በሀገር ውስጥ የመገናኛ ብዙሀን አፋር ውስጥ አሳሳቢ ችግር እንደሌለ አድርገው መግለጫ ሰጥተዋል የሚሉት ደግሞ በሰመራ ዩኒቨርሲቲ መምህርና ለተፈናቃዮቹ ሰብአዊ እርዳታ ለማድረስ በበጎ ፈቃደኝነት የሚያገለግሉት መሐመድ አህመድ ናቸው።
አፋር በኩል ያለው ችግር ብዙም እንዳልሆነና ያን ያክል አደጋ ነገር እንደሌለ ወያኔ የተቆጣጠራቸው ቦታዎች የሉም ብሎ ዘገባ መስራት ትናንትናም ጭምር በተመሳሳይ ቶን ያለቀው ነገር በጣም ህዝቡን አሳዝነዋል።
የክልሉ መንግስት አሁናዊ መረጃ እንደሚያመለክተው ከመጋሌ፣ ራፕቲ፣ አብዓላ፣ በረሃሌና ኩነባ ወረዳዎች ከሶስት መቶ ሺህ በላይ ሰዎች ተፈናቅለዋል። በቅርቡ ደግሞ ነዋሪዎች ከዳሎላ አካባቢ መፈናቀል መጀመራቸውን የጠቆሙት አቶ መሐመድ
ወደ 300 ሺህ ህዝብ ነው የተፈናቀለው እና ከነዛ ውስጥ ደግሞ ወደ 150 ሺህ እና ከዛ በላይ የሆነ ህዝብ በነገራችን ላይ መንገድ ተዘግቶባቸው እርዳታ የሚገባባቸውበት ቦታ ሳይኖር ምናልባት ብደረስባቸው በሄሊኮፕተር ይቻል ወይ ያላል ወይ የሚለውን ወይም በኤርትራ መንግስት ጋር ተነጋግሮ በዛ በኩል እርዳታ ሊገባላቸው ይችላል የሚለው ነገር ካልሆነ በስተቀር 15 ቀናቸው ነው ከተዘጉ። የኩነባ ግማሽ፣ የበረሃሌ፣ የመጋሌ፣ የአብዓላ ግማሽ። እነዚህ ህዝቦች ሙሉ በሙሉ በተለይ የዚህ አብዓላ በኩል ባለው ወደ ወር ይዘልቃል። የኩነባና ግማሽ በራህሌ በዚህ በመጋሌ በኩል ያለው ግን 15 ቀናቸው ምንም ነገር እርዳታ ሳያገኝ ደግሞ ከቤታቸው ሙሉ በሙሉ ተፈናቅለዋል። ምክንያቱም የሚተኮሱ መሳሪያዎች ቦታም ጊዜም ሰዓት አይመርጥም፣ በተከታታይ ነው። ህዝቡ ምንም በእጃቸው ምንም ነገር ሳይይዙ ነው። በዛ ላይ ከፍተኛ ሙቀት ያለበት አካባቢ ነው ቦታ። በነገራችን ላይ ለአንድ አመት ከምናምን ጦርነቱ ከተጀመረ ጀምሮ በቦታው ላይ የመብራት የባንክ የስልክ አገልግሎት የለም። ምን ሁኔታ ላይ ያሉ ብለን ለመጠየቁ እንኳን ስልክ አገልግሎት ስለሌለ በቴክስት ይሰራል። አንዳንድ ቦታ ላይ ቴክስት ነው የምናገኘው ትንሽ መረጃ።
የተፈናቀሉት ሰዎች የት የታረፈው ይሆን?
በአፍዴራ በኩል ወጡ የተወሰኑ እስከ 10 ሺህ የሚገመቱ ህዝቦች አሁን በአፍዴራና ስልሳ የሚባል አካባቢዎች ነው ያሉት። ከዛ ወጪ ያሉ ህዝቦች የት እንዳለ ማንም እርግጠኛ አይደለም።
ተቆርጠው ለቀሩትና ምንም አይነት ሰብአዊ እርዳታ ላልደረሳቸው ሰዎች አማራጮችን በማየት መንግስት እንዲደርስላቸው ጠይቀዋል።
አካባቢው በጣም ተራራማ ነው እና በየሸለቀው እና በየተራራው ለሽሽት የወጡ ከዛ በኋላ በእነሱ ቁጥጥር ስለዋለ ቦታው ውሃ እንኳን ሊያገኙ በማይችሉበት ሁኔታ እዛ ተራራ ላይ ነው ያሉ። ምንም ነገር በእጃቸው ላይ የለም በአሁኑ ሰዓት እና እነዛ ህዝቦች ተዘግተዋል። ሙሉ በሙሉ እርዳታ የሚገባበት መንገድም የለም።
ተፈናቃዮቹ በውስብስብ አካላዊና ስነ ልቦናዊ ችግር ውስጥ መውደቃቸውን አቶ መሐመድ ጠቁሞ በተለይ በሴቶች ላይ የደረሰውን ጫና የከፋ ብለውታል።
ያለች ቦታ በተነገረኝ መሰረት ወደ 40 ሴቶች መንገድ ላይ እንደወለዱ እነሱ ውስጥ በህይወት የተገኙት 20ዎቹ ብቻ ናቸው።
እናት ነው ህፃናቱ?
ህፃናቱ ያልተገኙም እናቶችም አሉ።
በአጭር ጊዜ ውስጥ መንግስት መፍትሄ አስቀምጦ ህዝቡን መታደግ ካልቻለ በጦርነቱ በመፈናቀል በንግድና መድኃኒት እጥረት የበርካታ ንጹሃን ህይወት ሊጠፋ ይችላል ሲሉ አሳስበዋል።
ህዝቡ አሁንም እየተፈናቀለ ነው። የሆነ ቦታ ላይ እነሱ ማስቆም ካልተቻለ ህዝቡ አሁን ድንበር ደርሷል። ባገኘሁት መረጃ መሰረት ኤርትራ አሁን ክላስ ቀምጣለች ድንበር ላይ። ህዝቡ ወደዛ እንዳያልፍ አየህ፣ ልክ እዛ ሲደርሱ ምን ይሆናሉ ነው ጥያቄው። አሁን ቢያንስ መፈናቀሉ የሆነ ቦታ ላይ ህዝቡ ስቴብል መሆን ቢችል ኑሮ
መረጋጋትና መቆየት ቢችል
ያኔ ስለ እርዳታ ምናምን ማሰብ እንችላለን።
ጦርነቱ ካስከተለው ስነ ልቦናዊ ጫናና አካላዊ ጉዳት ባሻገር ምንም አይነት እርዳታ አለማግኘታቸው ተፈናቃዮችን ለጤና መቃወስ እየዳረጋቸው ነው የሚሉት ደግሞ የአበዓላው ተፈናቃይ አቶ መሐመድ ናቸው።
እኛ ወላሂ እርዳታ ድጋፍ አላገኘንም። በዛኛው በመተከራ በኩል ትናንትና ትንሽ ጤኖና እንግዲህ ወጡት መስራት ተሰጥቶለታል።
በሰብአዊ ተራድኦ ስራው ላይ በበጎ ፈቃደኝነት እያገለገሉ የሚገኙት የሰመራ ዩኒቨርሲቲ መምህሩ አቶ መሐመድም ለተሽከርካሪ ቅርብ በሆኑ አካባቢዎች ተጠልለውና በተለያዩ ግለሰብ ቤቶች ተጠግተው ለሚኖሩ ተፈናቃዮች የሚቀርበው እርዳታ በቂ አይደለም ባይ ናቸው።
አሁን የተወሰነ እርዳታ እያገኙ ያሉት እዚህ ስልሳ ያልኩ አፍዴራ ያሉት እና በበራህሌ በኩል በታች ሐመደይላ የሚባል ቦታ አለ። እነዚህ ቦታዎች ላይ የተወሰነ ቢያንስ መኪና ይደርስባቸዋል። የተወሰነ በቀንም ለአንድ ቀንም ለሁለት ቀንም የሚበሉት ነገር ቢያንስ ያገኛል።
የአሜሪካ ድምጽ ሬዲዮ ከአፋር ክልል መንግስት ኮሚኒኬሽን አገልግሎት በአበዓላ በኩል እንደ አዲስ የተቀሰቀሰውን ጦርነት አስመልክቶ በነዋሪዎች በኩል ለሚሰነዘሩ ቅሬታዎች ምላሽ እንዲሰጠን ተደጋጋሚ ሙከራ አድርገን አልተሳካልንም። ይሁን እንጂ ቢሮ በማህበራዊ ትስስር ገጹ ከሶስት ቀናት በፊት ባወጣው መግለጫ የህወሓት ኃይሎች የኢትዮ ጅቡቲ ባቡር መስመር ማዕከል የሆነችውን የሰርዶ ከተማን ለመቆጣጠር ከታህሳስ 10/2014 ዓ.ም ጀምሮ በኪልበቲ ረሱ ዞን ጦርነት መክፈታቸውን ዘርዝሯል። ጦርነቱ አሁንም እንደቀጠለ መሆኑን ጠቅሷል። በአፋር በኩል ወደ ትግራይ ክልል ሰብአዊ እርዳታ እንዳይገባ መከልከሉን በመጥቀስ ድርጊቱን ሲያወግዝ የነበረው ህወሓት አፋር ክልል ላይ ጥቃት መሰንዘሩን በቅርቡ ማረጋገጡ ይታወሳል። በአካባቢው ያገረሸውን ጦርነት አስመልክቶ የአሜሪካንን የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስን ጋዜጣዊ መግለጫ ዋቢ ያደረገው የአሜሪካ ድምጽ ሬዲዮ አፋር ውስጥ ያለው ውጊያ ሀገሬን ያሳስባታል ማለታቸውን ጠቅሶ ከቀናት በፊት ዘግቦ ነበር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።